ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምፅ ዛሬ ምሽት ከሚቀርቡላችሁ ጉዳዮች መካከል
ስንገባ ኦቲዝም አለበት ሲቪየር ነው እና የእድሜ ልክ የወላጅ በሽታ ነው። እንደዚህ ሆኖ ነው የሚኖረው። ካገኘሽ በቃ ሌላ ምንም አላለ። ትምህርት ቤት ካገኘሽ ፈልግለት፣ ትምህርት ቤት ግን ቦታ የለም። እና በጣም አሰብኩኝ፣ እንዴ ዶክተር ሪኩ እግዚአብሔርን ማመን ሰው ነኝ እና አይከብድም ወይ ኤቲክስ ውስጥ ይፈቅድልሃል እንዴ ለማለት። ኦቲዝምን ስለማታውቂ ነው ስትታወቂው ልክ እንደ ገባ ሸራል።
ከኦቲዝም ጋር ለሚኖሩ ሰዎች ስኬት ምን ይመስላል በሚል ካሰናዳነው ዘገባ ላይ የተቀነጨበ ነው። ሙሉ ጉዳዩ በምሽቱ ይቀርባል። ሌሎችም ጉዳዮች የተካተቱበትን መሰናዶ ሀብታሙ ስዩም እመራለሁ። ኤልያስ አስማረ ደግሞ የምስልና ድምፅ ቅንብሩን ይከውናል። አብራችሁን አምሹ። ወደ ቀዳሚው መሰናዶ እንሻገር። ከኦቲዝም ጋር የሚኖሩ ሰዎች ልክ እንደ ማንኛውም ሰው መማር፣ መስራትና የራሳቸው ኑሮ መምራት እንደሚችሉ የተለያዩ ጥናቶች ያመለክታሉ። ኦቲዝም ስፔክትረም ዲስኦርደር ተብሎ የሚጠራው በተለያየ መጠንና ደረጃ የሚከሰት ውስብስብ የእድገት ሁኔታ ያጋጠማቸው ሰዎች ችግሮችን በልዩ ሁኔታ ለመፍታት ባላቸው አቅምና ቀጥተኛ ቅራር ምክንያት ለአንዳንድ ስራዎች ተመራጭ ሊሆኑ እንደሚችሉ ያሳያሉ። ሆኖም ፍላጎታቸውን መረዳትና ተገቢውን ድጋፍ ማድረግ የስኬታቸው ቁልፍ ነው። ይህንን የተመለከተውን ዘገባ ስመኝሽ ቆይ እንደሚከተለው ታሰማናለች።
ላለፉት 17 ዓመታት ከኦቲዝም ጋር የኖረው ናታን ብስክሌት ሲነዳ፣ ቤት ሲያጸዳ፣ እቃ ሲያስተካክል ወይም ቃላቶችን አውጥቶ ስሜቱን ለመግለጽ ሲሞክር ማየት ለወላጆቹ ትልቅ ስኬት ነው። ምክንያቱም እናቱ ራሄል አባይነህ እንደምትለው ናታን በ2 ዓመት ከ8 ወሩ የኦቲዝም እክል እንዳለበት የነገራቸው ሐኪም የእድሜ ልክ በሽታ ነው፣ ተስፋ ቁረጡ በሚል ተስፋቸውን ሊያጨልሞ ሞክሮ ነበር።
ስንገባው ኦቲዝም አለበት ሲቪየር ነው እና የእድሜ ልክ የወላጅ በሽታ ነው። እንደዚህ ሆኖ ነው የሚኖረው። ካገኘሽ በቃ ሌላ ምንም አላለም። ትምህርት ቤት ካገኘሽ ፈልግለት፣ ትምህርት ቤት ግን ቦታ የለም። እና በጣም አዘንኩኝ፣ እንዴ ዶክተር ሪኩ እግዚአብሔርን ማመን ሰው ነኝ እና አይከብድም ወይ ኤቲክስ ውስጥ ይፈቅድልሃል እንዴ ለማለት። ኦቲዝምን ስለማታውቂ ነው ስትታወቂው ልክ እንደ ገባ ሸራል። ባለቤቴም አብሮኛል፣ ደንግጦ ነበር የሚያየው። ተያይዘን ወጣን። በቃ አለቅሳለሁ፣ አልቃሻ ነኝ በደንብ ለይ።
ራሄል ኖኖ እያለች በፍቅር የምትጠራው ሁለተኛ ልጇ ናታን ሲወለድ ኦቲዝም ስለሚባለው ከአንጎል እድገት ጋር የሚያያዝ እክል ምንም የምታውቀው ነገር አልነበረም። ነገር ግን ከሌሎቹ ሁለት ልጆቿ በተለየ ሁኔታ የሚያሳየው ባህሪ ጥያቄ ይፈጥርባት ነበር።
ለምሳሌ ኖኒ ስትዩ ሲፈልግ ነው 10 ጊዜ ብጠሪው 2 ዞር ካለልሽ ጥሩ ነው እና አንድ ቦታ ላይ 3 ሰዓት 4 ሰዓት ይቀመጣል። የሚደረድራቸው ጫማ ቤት ውስጥ ጫማ ይወዳል እና ጫማ ሰብስቦ መደርደር ነው። ያለ ምክንያት ይስቃል፣ ያለ ምክንያት ያለቅሳል። የአይ ኮንታክት የለውም ምንም እና አንዳንድ ጊዜ እጁን ይነክሳል። ከጊዜ በኋላ እስፔሻሊ ከአንድ አመት በኋላ ኃይለኛ የሆድ ድርቀት፣ እንቅልፍ አለመተኛት። በደንብ በቃ አንድ ልጅ እያደገ ሲመጣ ብለሽ የምጠብቂያቸው ነገሮች በሙሉ እሱ ጋር የሉ።
ከህጻናት የነርቭና የእድገት መታወቅ ጋር ከሚያያዘው ኦቲዝም ጋር የሚወለዱ ልጆች በአብዛኛው የተግባቦት ማህበራዊ ግንኙነትን የመመስረትና ሀሳብን በአግባቡ የመግለጽ ችግሮች ይታዩባቸዋል። እንደ እክሉ ደረጃና መጠንም እንደ እንቅልፍ ማጣትና የሆድ ህመም ከመሳሰሉ ህመሞች ጋርም ሊዛመድ ይችላል። ራሄል የልጇን ችግር ማወቅ መቻሏና ችግሩን ተቀብላ ለመፍትሄው ራሷን ማዘጋጀቷ ናታን ዛሬ ለደረሰበት ስኬት ዋና መሰረት መሆኑን ትናገራለች።
አሁን ኦቲዝም አለበት ሲባል ለወላጅም ጥሩ ነው፣ ለልጁም ጥሩ ነው። አንደርስታንድ ታደርጊያለሽ። ልጅሽ ያለበትን ነገር አለማወቅ ነው ከባድ። አሁን አንዳንድ ወላጅ ቶሎ አክሰፕት ሳያደርጉ ሲቀር ምን ያህል ልጁን እንደሚገሉት፣ ምን ያህል እነሱስ እንደሚጎዱ። እኔ እኮ ኦቲዝም መሆኑን ባላቅ ኖሮ ከነ ድርቀቱ ስንት ዓመት ይጓዛል ልጅ ከነሆድ ነው። የእኛ ስለቅ ሶስቱን ሆዱ በታጠበ ቁጥር ያለው እና አለማወቅ መፍትሄ አይደለም።
ራሂል አሁን ከራሷ ልጅ አልፋ በመቶዎች ለሚቆጠሩ ከኦቲዝም ጋር የሚኖሩ ልጆች ህይወት መቀየር ምክንያት የሆነውን ነህሚያ የኦቲዝም ማዕከል ከከፈተች 13 ዓመታትን አስቆጠረች።
አንደኛም በጣም የተጎዱ፣ ሁለተኛ አመጣጣቸው ራሱ ወስደሽ ጣይልኝ። አብዛኛው ወላጅ በቃ እኔ ሳላየው ያው እናትነት አለ አይደለ፣ ወስደሽ ጣይልኝ እኔ ሳላየው በቃ ከአቅሜ በላይ ነው፣ አቅቶኛል አይነት ነገር ነው። ተስፋ መቁረጥ፣ ይለወጣል ብሎ አለማሰብ፣ ያንን አስሬው ነው ሙለው፣ ይሄ በቃ የመሰላቸት የመማረር አይነት ነገር ነው።
ነህሚያ ውስጥ የብዙ ሺህ እናቶች እንባ ታብሷል። የበርካታ ልጆች ህይወትም ተቀይሯል። ከ30 በላይ ልጆች በተደረገላቸው ተገቢ የሆነ ድጋፍ፣ ስልጠናና ክትትል መሻሻሎች አምጥተው ወደ መደበኛ የትምህርት ተቋማት መቀላቀል መቻላቸውንም ራሄል ትገልጻለች።
ለመደኮ ፖፖ ብለው በደስታ ነው የሚነግሩ። ከዛ በኋላ አርቲዣቸው ለውጥ እንደሚያመጣ አንድ ስቴፕ ካሳየሻቸው የሚቀጥለው እነሱ ራሳቸው ይሰሩታል። ለምን እስከ ዛሬ ድረስ ጋይድ የሚያደርጋቸው ሰው ነው የሌለው? አብራ ትጠብቀዋለች እኮ አብራ ትይዘዋለች። ምንም ቢሆን ግን አብራ ስጠብቅ አብራ ማስተማር እንዳለባት ነው የምናሰለጠናት።
በተባበሩት መንግስታት ድርጅት ጥናት መሰረት ኦቲዝም ስፔክትረም ዲስኦርደር ተብሎ የሚጠራው በተለያየ መጠንና ደረጃ የሚከሰት የአእምሮ እድገት መዛባት እክል በዓለም ላይ ከሚወለዱ 100 ህጻናት አንዱ ላይ ይከሰታል። ሆኖም ብዙዎቹ ኦቲዝም ያለባቸው ሰዎች ነገሮችን በተለየ መንገድ በማየት ልዩ ትኩረት በመስጠት በስዕል፣ በሙዚቃና ሌሎች የትምህርት አይነቶች ብቃት እንዳላቸው ማስመስከር ችለዋል። በዓለም ዙሪያ ትልቅ ደረጃ መድረስ የቻሉት የማይክሮሶፍት ባለቤት ቢል ጌትስ እና የቴስላ ኩባንያ መስራች ኤሎን መስክም ለዚህ ተጠቃሽ ናቸው። አዜብ አታሮ በዩናይትድ ስቴትስ የኢትዮጵያና የኤርትራውያን የልዩ ፍላጎት ማህበረሰብ መስራች ስትሆን ከኦቲዝም ጋር አብሮ የኖረው የ22 ዓመት ልጇ በተለያዩ ሱቆች ውስጥ ተቀጥሮ ሰርቷል። አሁን ደግሞ በኮምፒውተር ዲጂታይዜሽን ሙያ ሰልጥኖ በሆስፒታል ውስጥ እንደሚሰራ ትናገራለች።
አሁን አንድ ጊዜ ምን ይሆናል፣ አንዲት ልጅ ትመጣና ልጆች ኮምፒውተር ልጅሽን ኮምፒውተር ላስተምረው ትለኛል። እባክሽ የኔ ልጅ ኮምፒውተር በቃ ሳኩባል ልድ የለሽም ማለት ስትወስደው ለምን ጎበዝ አይሆንም? እኛ በቃ ራሳችን ተደነቅን። ዋናው ለዛ ነገር ልጁን ማሳየትና ማዘጋጀት የኛ ወላጆች ኃላፊነት ነው። እያንዳንዱ ልጅ በተማረው መጠን ነው የሚያደርገው። ምንም አይነት ሰቪር ልጅ ቢሆን አድጎ ሰክሰስፉል የመሆን ቻንስ አለው።
ከኦቲዝም ጋር የሚኖሩ ልጆች ካላቸው አቅምና ፍላጎት ተነስቶ ተገቢው ድጋፍ ከተደረገላቸው ትልቅ ቦታ የመድረስ አቅምና ችሎታ አላቸው የምትለው አዜብ፣ የዛ ዋና ኃላፊነት ግን ከወላጆቻቸው እንደሚጀምር ታሰምርበታለች።
ሌቭል ስሪ የመጨረሻ ኢምፓክትድ ሆኗል የምትይው ልጅ እንኳን ትሬን ከተደረገ የተወሰነ ነገር መስራት ይችላል። እድገቱ እንደሌላኛው ቶሎ አርቆ ወዲያው ስራ ውስጥ ሊገባ ይችል ይሆናል። ኢት ማይ ቴክ ታይም። በትዕግስት ግን አንድ ነገር ላይ በደንብ ፎከስ አድርገን ካሰለጠናቸው በደንብ በያ መስራት የሚችሉትን ነገር መፍጠር ይችላል። ኮኪንግ ሊሆን ይችላል፣ ወይም አትክልት ውስጥ መስራት ሊሆን ይችላል፣ ወይም አኒማሎችን መጠበቅና ኬር ማድረግ ሊሆን ይችላል። ምን ውስጥ መግባት እንዳለበት እኛ ወስደን ካላሳየነው በስተቀር ማወቅ አልችልም። ግን ያ የሚወደውን ነገር ስናገኝለት ማሳደግ እንችላለን። ግን መጀመሪያ ለዛ ነገር ይችላል ልጄ በቃ ይችላልን ማለት መጀመር አለብን።
ራሄልም ለዚህ ምስክር ናት። በነህሚያ ውስጥ ከምታግዛቸው በርካታ ልጆች ጋር ትክክለኛውን ድጋፍ እያገኘ ያደገው ናታን ዛሬ አይችልም የሚባል ከነበሩት ውስጥ አብዛኞቹን ማድረግ ችሏል።
አሁን እኛ ሀገር ያው ምንም አክሰሱ የለም እንጂ ምን ሰጥተናቸው ነው ምንም እንጠብቀው እንጂ በሌላው ዓለም እኮ ብዙ ደረጃ የደረሱ ልጆች አሉ ብያየን ብዙ አይደል? እነ ቢል ጌትስ እና ሞዛርት ብዙ የሚጠቀሱ አለ። እስራኤል ውስጥ የጦሩን እንትን ራን የሚያደርጉ እንግሊዝ ሀገር ውስጥ ብዙ የሚጠቀሱ ኦቲዝም ያላቸው ልጆች አሉ። ወደ እኛ ሀገር ስናመጣና አሁን ላይ እነዛ ልጆች ማየት ያልቻል ነው። ለምን ከልጅነታቸው ከተሰራባቸው በቂ ማቴሪያል፣ በቂ ስልጠና፣ በቂ እንትን ካገኙ ከማናችንም የተሻለ ጭንቅላት ይዘው ወደዚህ ምድር እንደመጡ ሁሉም ሰው ምስክር ነው። ስለዚህ የእነዚህ ልጆች ጭንቅላት፣ የእነዚህ ልጆች አመለካከት እንዴት እንጠቀምበት በሚለው ህብረተሰቡ ሁሉ ፎከስ አድርጎ ቢሰራ በጣም ውጤታማ እንሆናለን ብዬ አስባለሁ።
ከኦቲዝም ጋር የሚኖሩ ልጆችን ለስኬት ለማብቃት የመጀመሪያው መንገድ ወላጆች አይችሉም የሚለውን ከጭንቅላታቸው ማውጣታቸው ነው የምትለው አዜብ፣ ማህበረሰቡም ልጆቹ የማህበረሰቡ አካል መሆናቸውን ተቀብሎ የሚገባቸውን ድጋፍ ማድረግ ይኖርበታል ትላለች። በተለይ ደግሞ ትምህርት
ነፃ ነው ለሁሉ ኢትዮጵያዊ ከተባለ ሁሉ ኢትዮጵያዊ ያንን ትምህርት የሚያገኝበት መንገድ መከፈት አለበት። ሁሉ ኢትዮጵያዊ እንኳን አንቺ ደግሞ ለኦቲስቲክ ልጆች ፕሮግራም ካልተከፈተት ያለሽ ቲፒካሎች እንኳን ሳያገኙ ምን ማለት ነው? ይሄ በእግዚአብሔር አይን ሁላችንም የእግዚአብሔር ልጆች ነው። ሁሉም በተማረው መጠን ለዚህ ዓለም ኮንትሪቢዩት የሚያደርገው ነገር ይኖራል ግን ልናስተምረው ፈቃደኛ ከሆነ።
ራሂልና አዜብ ከኦቲዝም ጋር የሚኖሩ ልጆቻቸውን ለስኬት ለማብቃት የሄዱበት ጎዳና ፈተና የበዛበትና ብዙ ችግሮችን የተጋፈጡበት ይሁን እንጂ የደረሱበት ስኬት ግን ለብዙ እናቶችና ህፃናት መልስ ሆኗል። ከራሳቸው አልፈው ለሌሎች በዚህ ህክል ውስጥ ለሚያድጉ ልጆች የስኬት መጀመሪያ መንገድ ሆነው እያገለገሉ ነው። የሁለቱም ምክር ደግሞ ከኦቲዝም ጋር የሚኖሩ ልጆች የራሳቸው ልዩ ጥንካሬዎችና ችሎታዎች ስላሏቸው የስኬት መንገዳቸውን እንክፈትላቸው ነው። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ስመኝሽን ለቀደመው ዘገባ አመሰግናለሁ። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው ከአሜሪካ ድምጽ። ወደ ቀጣዩ ዘገባ ስንሻገር በዩናይትድ ስቴትስ ከሚገኙ አንጋፋ የትምህርት ተቋማት መካከል አንዱ የሆነው ዩኒቨርሲቲ ኦፍ ሜሪላንድ ኢትዮጵያውያንና ኤርትራውያን ተማሪዎች ማህበር ከሰሞኑ ልዩ የባህልና የትውውቅ ዝግጅት አከናውኗል። የዩኒቨርሲቲው የወቅቱና የቀድሞ ተማሪዎች በተሳተፉበት በዚህ ዝግጅት ላይ ከቀረቡ ኪናዊ ትርኢቶች ጎን ለጎን በተማሪዎችና በስኬታማ ተቋማት መካከል ያለ ትስስርን የሚያጠናክሩ አፍታዎችም ተስተናግደዋል። ዘገባውን በመቀጠል እናቀርብላችኋለን። ባሳለፍነው ሳምንት መግባድጃ ላይ አዳዲስና ነባር ትውልድ ኢትዮጵያውያን እንዲሁም ኤርትራውያን ተማሪዎች ከነቤተሰቦቻቸው በዩኒቨርሲቲ ኦፍ ሜሪላንድ የካሌጅ ፓርክ ግቢ ውስጥ ከሚገኙ ግዙፍ አዳራሾች መካከል በአንደኛው ተገናኝተዋል። በአብዛኛው በባህላዊ አልባሳት የደመቁት ታዳሚዎች መሰሉ ዝግጅት ላይ ሲገናኙ የመጀመራቸው አይደለም። በግቢ ውስጥ በንቃት የሚንቀሳቀሰው የኢትዮጵያና ኤርትራውያን ተማሪዎች ማህበር በጉጉት የሚጠበቀው መርሃ ግብር በርካታ ዓመታትን እንዲሻገር ሲሰራ ቆይተዋል።
This is the 18th year.
የዛሬው ዝግጅት በየአመቱ የሚከናወን ነው። 18ኛ አመቱን ያከበረው ይህ ዝግጅት በግሌ በጣም የምወደው መርሃ ግብር ነው። አመታዊ የጸደይ ባህል ትርኢት በመባል ይታወቃል። ከአመት አመት እያደገ የመጣ ዝግጅት ነው። ዋናው አላማው ባህላችንን ማሳየት ነው። ከዚህ ቀደም እንደተናገርኩት ማህበረሰባችን ለማህበረሰቡ በርካታ ነገሮችን አድርጓል። እየተገናኙ መነጋገሩ፣ ባህላዊ ውዝዋዜውን መከወን አንደኛው ነገር ቢሆንም የዛሬው ዝግጅት ግን አንዳችን ስላንዳችን ባህል የምንማማርበት ነው። ሁሉም ሰው ለመማር ዝግጁ እንዲሆን የማድረግ አላማን ሰንቋል።
የሰማችኋት የማህበሩን አጋር ፕሬዚደንት ያኤል ቢሻውን ነው። ያኤል በዩናይትድ ስቴትስ ውስጥ ካሉ መሰል ማህበራት ከትልልቆች የሚመደበው ተቋም ኢትዮጵያና ኤርትራውያን ተማሪዎችን በማቀራረብና ለሚገጥማቸው ችግሮች የጋራ መፍትሄን በማፈላለግ ረገድ የላቀ እገዛ ሲያደርግ እንደሰነበተ ትናገራለች።
Our organization is that we prioritize community, charity, and culture.
ተቋማችን ለማህበረሰብ የረዴት ስራዎችና ባህል ቅድሚያ ይሰጣል። በእነዚህ ነገሮች ላይ ቅኝት እናደርጋለን። 12 ተማሪዎችን ያቀፈ ውሳኔ ሰጪ ቦርድ አለን። ከስራችን 16 የካቢኔ አባላት አሉ። በየሳምንቱ መደበኛ አጠቃላይ የቦርድ ስብሰባ እናደርጋለን። በእነዚህ ስብሰባዎች ላይ ስለ ባህላችን እናወራለን። አንዳንዴ ደግሞ ከረር ስላሉ ዘረኝነትን፣ የቀለም መድሎን፣ ጎጠኝነትን የመሳሰሉ ነገሮችም እንነጋገራለን። አንዳንዴ ደግሞ ስለ ወላጆቻችን፣ አንዳንዴ ደግሞ ሀሜትም እንሞካክራለን። በአዲሱ ትውልድ አባልነታችን ነገሮችን እንዴት ማስተናገድ እንዳለብን እናወራለን። በየሁለት ወሩ ደግሞ ጎላ ያሉ ዝግጅቶችን እናሰናዳለን። ይህ ከነዚያ መካከል አንዱ ነው።
በዩኒቨርሲቲ ኦፍ ሜሪላንድ ውስጥ የሚገኘው የኢትዮጵያና ኤርትራውያን ተማሪዎች ማህበር የዛሬ መሰናዶ በዋናነት ተማሪዎች የሁለቱን ሀገራት ህዝቦች የወከሉ ባህላዊ ክዋኔዎች የቀረቡበት ነበረ። ለወራት የለፉበትን የባህላዊ ውዝዋዜ ትዕይንት ካቀረቡት መካከል ኢዲዲያ ብራኪንስ እና ሮቤል አክሊሉ ይገኙበታል።
ለእኔ አሁን አባል ለመሆን የሞከርኩበት ምክንያት ይሄ የመጀመሪያ ዓመቴ ነው ዩኒቨርሲቲ ኦፍ ሜሪላንድ ውስጥ። ከዚህ በፊት ሞንትጎመሪ ኮሌጅ ነበር ሁለት ዓመቴ የተማርኩት እና ትራንስፈር ሳደርግ አዳዲስ ሰዎች ናቸው ካምፓስ ውስጥ ነው ኖሮ በጣም ከባድ ነው ሰውን ለመተዋወቅ እና ይሄ አባል በጣም ብዙ ሰዎች እንድተዋወቅ ከመተዋወቅም በላይ ደግሞ እንደ ቤተሰብ እንደመሆን ሁሉ ረድቶኛል። ብዙ አላማዎች አሉ። ዛሬ ራሱ የምንረዳው ቢላቭድ ሚሽን ጥሩ ነገር ለሀገራችን ውስጥ የምንሰራበት ነው እና ይህን ሁሉ ለመስራት ረድቶኛል። አዳዲስ ነገሮችን እንዳለምም ረድቶኛል። በጣም
ከመጀመሪያ ጀምሮ ነው መሳተፍ የፈለግኩት፣ ግን በደንብ መሳተፍ የጀመርኩት በሁለተኛ ዓመቴ ነው እና አሁን ሶስተኛ ዓመቴ ልጨርስ ነው እና መሳተፍ የፈለግኩት በቃ ባህሌን በደንብ ማወቅ ስለምፈልግ ነው እና ጭፈራው፣ ሙዚቃው፣ ባህሉን፣ ሰዎችን፣ ቋንቋውን ሁሉ በቃ ስላደግኩበት ኮሌጅ ውስጥም ያንን ነገር ነው የፈለግኩት እና ያንን ነገር ያገኘሁት በኢሳ በኢትዮጵያን ኤርትራን አሶሲዬሽን ማለት ነው።
በዚህ ዝግጅት ላይ የቀረቡ ባህላዊ ትርኢቶችን በማስተባበርና በመከወን የተሳተፉት ሌተን በላይና ያፌት ታደለ በበኩላቸው የማኅበሩ እንቅስቃሴም ሆነ የመሰል ዝግጅቶች ፋይዳ የራስን ማንነት ከማወቅ በተጨማሪ ለተሻለ ስኬትና ቅርርብ የሚረዱ ግንኙነቶችን የሚያነቃቃ መላም አድርገው
ይቆጥሩታል። ለኢትዮጵያውያንና ኤርትራውያን ተማሪዎች ስለ ራሳቸውና ባህላቸው የሚማሩበት እይታ ይሰጣቸዋል። እኛን ከሚመስሉ ሰዎች ጋር ጊዜ እንድናሳልፍ እድል ይሰጠናል። በተለይ ደግሞ ከሌላው የበለጠ ቁጥር ያላቸው ነጭ ተማሪዎች ባሉባቸው ተቋማት እኛን ከሚመስሉ ተማሪዎች ጋር ጊዜ ማሳለፊያ መንገዶች የሉም። በማህበረሰቡ ዘንድ እኛን መሳይ ሰዎች ሲሳካላቸው ካላየን በጽናትና በንቃት መቆየት ከባድ ይሆናል። ኢትዮጵያውያን ኤርትራውያን ባልንጀሮቻችንን ስናይ አብረናቸው ስናሳልፍ ስንተዋወቅ አገር ቤት ባንሆንም የኢትዮጵያን የኤርትራን ትንሽም ቢሆን ክፋይ ናሙና ይሰጠናል።
The thing that's cool about the ISAs here at the university is that
ከማህበሩ መልካም ነገሮች አንዱ በዩኒቨርሲቲ ውስጥ ያሉ ከባህላቸው የራቁ ለሚመስላቸው መማር ለሚሹ ተማሪዎች የሚሰጠው የላቀ ጠቀሜታ ነው። የራስን ባህል ለመማር ትልቅ መሸጋገሪያ ስፍራ ነው። በተለይ እኛ ባለንበት አሜሪካ በእጅጉ አስፈላጊ ነው። ለባህላችን ያለን ቅርበት ከአገር ቤት ጋር ሲነጻጸር አናሳ ነው። ወጣት ከሆንክና መሞከር ከፈለግ በዚህ ረገድ ከሚያግዘው ቡድን ወይንም መሰል ተቋም ጋር በማናቸውም መንገዶች መቀላቀል ይገባል።
ተማሪዎች መሰል ኪናዊና ባህላዊ ዝግጅቶችን እንዲሁም ማህበራዊ ተሳትፎ የሚያደርጉት የከፍተኛ ትምህርት የሚፈልገውን የቀለም ትምህርት ስጋት በማያደናቅፍ መልኩ እንደሆነ ይናገራሉ። ይህንን ማድረግ ግን ቀላል ስራ እንዳልሆነ የማህበሩ አጋር ፕሬዚደንት ሶፊያ ውደን ትናገራለች።
የተጣበበ ጊዜ ስላለኝ የኢሳ አጋር ፕሬዚዳንትነት ስራዬንና ሌሎች ኃላፊነቶችን ማቻቻል አንዳንዴ ፈተና ይሆንብኛል። እንደዚህ ላለው መርሃ ግብር ራስን ማደራጀት ላይ ይበልጡኑ መስራት አስፈልጎኛል። ለማህበረሰባችን አባላትም አንዳንዴ የምመክረው ቅድመ ዝግጅት እንዲሰሩና ከማህበሩ ውጪ ባሉ መስኮች ራሳቸው እንዲደራጁም ነው። ማህበራችን ማህበረሰብ አቀፍ ሰዎች የሚገናኙበት ቢሆንም በሙያዊ ትስስርና የስራ እድሎች ዙሪያም ለማተኮር እንሞክራለን። ከኮሌጅ ከተመረቁ በኋላ የበጋው ወቅት መግቢያ ላይ አመታዊ የትስስር ዝግጅት አለን። እኔ በመወደው በዚህ መሰናዶ ላይ አባሎቻችን ህይወታቸውን ሚዛናዊ የሚያደርጉበትን መላ ማህበራችን ያጋራል።
ዩኒቨርሲቲ ኦፍ ሜሪላንድ የሚገኘው የኢትዮጵያና የኤርትራ ተማሪዎች ማህበር አመታዊ ዝግጅት ከዚህ ቀደም የዩኒቨርሲቲው ተማሪ ነበሩ፣ በአሁኑ ሰዓት ለሌሎች አርያ በሚሆኑ ተግባራት የተሳተፉ ሰዎችን በእንግድነት ይጋብዛል። ቢላቭድ ሚሽን ሲል በሰየመው ተቋም አማካኝነት በሕክምና ችግር የሚንገላቱ ኢትዮጵያንን በማገዝ ላይ የሚገኘው ዶክተር ቢንያም ሁንደተው ተማሪዎችን ካነቃቁ ባለሙያዎች መካከል አንዱ ነው።
የኦርጋናይዜሽን ስማችን ቢላቭድ ሚሽን ይባላል። ከጀመርን ሁለት ሶስት ዓመት ሆኖታል። የኛ ኦርጋናይዜሽን ስታብሊሽ የሆነው አሜሪካ ውስጥ ነው እና ከጀመርን ሁለት ሶስት ዓመት ሆኗል እና የጀመርንበት ምክንያት መጀመሪያ ኢትዮጵያ ያሉትን ሐኪሞችና ነርሶችን፣ ሶሻል ወርከሮችን ኢንተርቪው ያደረግ ናቸው። ኢትዮጵያ ውስጥ እና አፍሪካን ውስጥ ምንድን ነው በጣም ታላቅ በጣም ከባድ ነው የሚባለው ለታካሚዎችና ለታመሙት ሰዎች እና እነሱ አንደኛ ያሉ ብዙ ታካሚዎች ሆስፒታል ገብተው መድኃኒት አፎርድ ማድረግ አይችሉም እና ዲስቻርጅ ይደረጋሉ። ከሁሉም ደግሞ ህጻናቶች በካንሰር የተጎዱ በጣም ይጎዳሉ፣ ኪሞቴራፒ ኤክስፔንሲቭ ስለሆነ እና ይህን በተነሳ እኛ እዚህ ያለን ወጣቶች ሐኪሞች፣ ዶክተሮች እዚህ አሜሪካ ውስጥ ያለን ኦርጋናይዜሽን ኤስታብሊሽ አደረግን። ከጀመረን አሁን ብዙ ለውጥ አግኝተናል። ኢትዮጵያ ውስጥ ብዙ ህጻናቶችን በመርዳት እነዚህ ህጻናቶች ወደ ቤታቸው መመለስ ይችላሉ። ኢንሾርት አማነ ታይም ደግሞ ወላጅም የወላጅ ጭንቀት ቀንሰዋል። ወላጅ ለዛ ህጻን የሚያወጣውን ወጪ ለሌሎቹ ለጤናማ ለሆኑ ህጻናቶች እያወጣ ቤቱ ቤተሰቡ ራሱ ከፖቨርቲ ላይ ነፃ መውጣት ይችላል እና ፖቨርቲን አድረስ ማድረግ እንችላለን በመድኃኒት እርዳታ።
በአጠቃላይ ከ20,000 በላይ ተማሪዎች በሚማሩበት ዩኒቨርሲቲ ኦፍ ሜሪላንድ የሚገኘው ኢትዮጵያና የኤርትራ ተማሪዎች ማህበር ህልሙ የገዘፈ መሆኑን የነገሩን የማህበሩ አመራሮች ከግቢው ውጭ የሚገኘው የትውልድ ኢትዮጵያና የኤርትራ ማህበረሰብ ድጋፍ ለዚህ በእጅጉ አስፈላጊ እንደሆነ ነግረውናል። እንዲያ ሲሆን ሶፊያ ለመታነሳቸው አይነት ተግዳሮቶች መፍትሄያቸው ሩቅ አይመስልም።
I think one of our biggest challenges, something that I've seen over my 3 years on executive...
በሶስት ዓመት የሥራ አመራር ቦርድ የሥራ ዘመኔ እንዳየሁት አንዱና ትልቁ ተግዳሮታችን ከአካታችነት ጋር የተገናኘ ነው። በኢትዮጵያና በኤርትራ ስላሉት ሁሉም የባህል ዘርፎች ዕውቀት እንዲኖረን ማድረግና በክበባችን ውስጥ ወካይ ሰዎች እንዲኖሩን ከአንድ ብቸኛ ባህል ወክልና ተሻግሮ ሁሉም ባህል ቦታ ስለማግኘቱ ከማረጋጋት ጋር ይያዛል። ሁሉም በቁጥር ውስጥ በማስገባት ሁሉም ሰው ቀብሎነት እንዲሰማው የሚያደርግ አካታችነት ምህዳር እንዲኖር ከማረጋጋት የመነጨ ነው ተግዳሮቱ።
University of Maryland ከ160 ዓመታት በላይ ያስቆጠረ የትምህርት ተቋም ነው። ተማሪዎች ማንነታቸውን የሚያሳዩባቸውን መርሃ ግብሮች በመደገፍ የሚታወቀው የትምህርት ተቋም ውስጥ ከሚገኙ ጠንካራ ማህበራትና ቡድኖች መካከል አንዱ የሆነው ኢትዮጵያና ኤርትራ ተማሪዎች ማህበር በተለይ በዩኒቨርሲቲውና በዋሽንግተን ሜትሮ ቀጠና ለሚገኙ በመቶ ሺዎች የሚቆጠሩ ኢትዮጵያውያንና ኤርትራውያን መቀራረቢያ ድልድይ ሆኖ ቆይቷል። ለአሜሪካ ድምጽ ሀብታሙ ስዩም ዋሽንግተን ዲሲ። ካቢና ቪኦኤ ነው ከአሜሪካ ድምጽ እየተከታተላችሁ የምትገኙት። ወደ ቀጣዩ ዘገባ ስንሻገር ወደ ናይጄሪያ ወስደናል። የአየር ንብረት ለውጥ በሉዓላዊቷ ዓለም ላይ ቀውስ እየፈጠረ ባለበት በዚህ ወቅት አካባቢን ጠብቆ ለማቆየት ዘላቂነት ያላቸው መፍትሄዎች ከምንጊዜውም ይበልጥ አስፈላጊ ሆነዋል። በናይጄሪያ እንደ ኡበር አይነት የታክሲ ግልጋሎት የሚሰጡ 200 የኤሌክትሪክ መኪናዎችን አንድ የግል ድርጅት ከሰሞኑ አስተማርተዋል። ኩባንያው እንደሚለው ተነሳሽነቱ አካባቢውን ጠብቆ ለማቆየት የተወሰደ አንድ እርምጃ ነው። ጊብሰን ኤሚካ ከአቡጃ የላከውን ዘገባ እንግዶ ወልድ ያቀርበዋል።
የአየር ንብረት ለውጥ በሉላዊቷ ዓለም ላይ ቀውስ እየፈጠረ ባለበት በዚህ ወቅት አካባቢን ጠብቆ ለማቆየት ዘላቂነት ያላቸው መፍትሄዎች ከምንጊዜውም ይበልጥ አስፈላጊ ሆነዋል። በናይጄሪያ እንደ ኡበር አይነት የታክሲ አገልግሎት የሚሰጡ 200 የኤሌክትሪክ መኪናዎችን አንድ የግል ድርጅት አስተማርቷል። ኩባንያው እንደሚለው ተነሳሽነቱ አካባቢን ጠብቆ ለማቆየት የተወሰደ አንድ እርምጃ ነው። ቺዲ ኤካ ኢንቫይብል ትራንስፖርት ተብሎ የተሰየመው የዚህ ኩባንያ የአቡጃ ቅርንጫፍ ኃላፊ ናቸው። ኩባንያቸው በአቡጃ እና በሌሎችም ከተሞች የኤሌክትሪክ መኪናዎቹን አስተማርተዋል።
የካርቦንም ሆነ ሌሎች ጋዞችን ወደ አየር የማይለቁ የኤሌክትሪክ መኪናዎችን በማስተዋወቃችን አየርን የሚበክሉ ነገሮች በመቀነስ ረገድ ያለብንን ማህበራዊ ኃላፊነት መወጣታችንን እያረጋገጥን ነው።
የኤሌክትሪክ መኪናዎቹን በተመለከተ አንድ ጊዜ ከተሞሉ ወይም ቻርጅ ከተደረጉ በኋላ ምን ያህል ርቀት ይሄዳሉ የሚለው ዋና ጥያቄ የነበረ ሲሆን መኪናዎቹን ለአገልግሎት በማሰማራት ላይ የሚሰሩት ቤን ኢዲካ መኪናዎቹ አንዴ ከተሞሉ 400 ኪሎ ሜትር ስለሚጓዙ በቂ ነው ባይ ናቸው። ናይጄሪያውያን በቅርቡ ቴክኖሎጂውን በብዛት እንደሚጠቀሙም ተስፋ አላቸው።
In the next couple of years, let's say 5 years from now, 10, I could be way shorter than that. I believe that
በሚቀጥሉት 5 አመታት ወይም ከዚያ ባጠረ ጊዜ ሊሆን ይችላል። በርካታ ቁጥር ያላቸው ናይጄሪያውያን የኤሌክትሪክ መኪና ለመያዝ ፍላጎት ያሳያሉ ብያምናለሁ። ይህን የምልበት ምክንያት አሁን ያለው ትውልድ ከቴክኖሎጂ ጋር ያለውን ትስስርና የኑሮ ዘይቤውን በተለየ መንገድ ለመቀየር ፍላጎት ስላለው ነው።
ቻርጅ ከማድረጊያ ጣቢያዎችም ሆነ ለኤሌክትሪክ መኪኖች አስፈላጊ ከሆኑ ሌሎች መሰረተ ልማቶች ጋር በተገናኘ ያሉትን ችግሮች ናይጄሪያ እየቀረፈች ሲሆን የመኪኖቹ ተቀባይነት ማግኘትም እየጨመረ ነው። ይህም የኤሌክትሪክ መኪኖቹ አካባቢን የማይበክሉ በመሆናቸው እንደሆነ የሚናገሩት የአካባቢ ጥበቃና የመስኩ ባለሙያ ጆሴፍ ኢብራሂም እና ዳንኤል ማንቲም የኤሌክትሪክ መኪኖቹ በሕዝቡ ዘንድ ተቀባይነት እንዲያገኙ መንግስትም በንቁ መሳተፍ እንዳለበት ያሳስባሉ።
We are polluting less and we are creating green jobs and we are also
አሁን ከባቢ አየሩን ብዙን በክልም አካባቢን የማይጎዱ የሥራ መስኮችን እየፈጠርን ነው። ለልማት በመናደርገው ጥረት አካባቢው እንዳይጎዳን ተጋለን። መንግስት ተጨማሪ አስተዋጽኦ እንዲያደርግና ኢኮኖሚውን የሚዘውረውን የግሉን ዘርፍም ድጋፍ እንዲያደርግ እንሻለን።
Government policies will go a long way to
የኤሌክትሪክ መኪናን ለመግዛት ለሚሹ በማምረት ላይ ለሚስተማሩ ወይም ከውጭ ለሚያስገቡ አካላት የመንግስት ማበረታቻ እጅግ አስፈላጊ ነው።
የፓሪሱ ስምምነት ፈራሚ የሆነችው ናይጄሪያ በእንደ አውሮፓን አቆጣጠር 2060 የብክለት መጠንን ወደ ዜሮ ለመቀነስ ግብ አስቀምጣለች። በ2021 ያጸደቀችው የኃይል ሽግግር ቅድም ንጹህ ኃይልን ለመጠቀም ዝግጁነት እንዳለ አመላካሽ ነው። ናይጄሪያ የኤሌክትሪክ መጓጓዣ ለማስፋፋት ያላትን ህልም እውን ለማድረግም በፈጠራ የታገዙ መፍትሄዎችና ፖሊሲዎችም አስፈላጊ እንደሆኑ ተጠቁመዋል።
እንግዲህ አመሰግናለሁ። የአሜሪካ ከፍተኛ የቴክኖሎጂ ኢንዱስትሪ ግምታዊ ፕሬዚደንታዊ እጩዎችንና ሴሚኮንዳክተር የተሰኙ በከፊል ኃይል አስተላላፊዎችን በተመለከተ ቅድሚያ የሚሰጧቸው ነገሮችን እየተመለከተ እንደሆነ ተሰምተዋል። ይህን የተመለከተውን ዘገባ ኤደን ገረመው ታሰማናለች።
ስልኮቻችን ውስጥ፣ የኤሌክትሪክ መኪናዎቻችን ውስጥ ይገኛሉ። በሳተላይቶቻችንና ፍሪጆቻችንም ውስጥ ሳይቀራሉ። ሴሚኮንዳክተር የተሰኙት በከፊል ኤሌክትሪክ አስተላላፊ ቺፕሶች የተፈጠሩትም በዩናይትድ ስቴትስ ነው። ነገር ግን አሁን ላይ 12 ከመቶ የሚሆኑ ቺፕሶችን ብቻ ነው አሜሪካ የምትሰራው።
አሜሪካ ወደ ማምረት ተመልሳለች።
ፕሬዚዳንት ጆ ባይደን በኒውዮርክና አይዳሆ በ6 ቢሊዮን የፌዴራል ወጪ ለሚተከሉት ማይክሮን ለተሰኙ ፋብሪካዎች በሳይንስና ቺፕስ ድንጋጌ አማካኝነት $6 ቢሊዮን የፌዴራል በጀት ድጋፍ ለቀዋል። ይህ ማይክሮን በራሱ ካለው $125 ቢሊዮን ላይ የተጨመረ ሲሆን ባይደን በሁለቱ ግዛቶች የተደረገ ትልቁ የግል መዋለ ንዋይ ፍሰት ነው ይላሉ።
Folks, my predecessors, MAGA Republican friends, have very different views.
ወዳጆች ከኔ ቀደመው መሪና ማጋ የተሰኘው የሪፐብሊካን ጓደኞቻቸው በጣም የተለየ አመለካከት ነው ያላቸው። ዛሬ ያለውን እድገት የሚደግፈውን የሳይንስ ድርጊትና ቺፖችን ይቃወማሉ።
We got to stop this division. I promise to be present for all of America.
ይህንን መከፋፈል ማስቆም አለብን። ብትመርጡኝም ባትመርጡኝም ለሁሉም አሜሪካውያን ፕሬዚደንት ለመሆን ነው ቃል የገባሁት። የዛሬ መዋለ ንዋይ በሁሉም ስፍራ ያሉ አሜሪካውያንን ያግዛል።
የቀድሞው ፕሬዚዳንት ዶናልድ ትራምፕ በፕሬዚዳንትነት ዘመናቸው ለኢንቴል ዋና ስራ አስፈጻሚ በኦቫል ቢሮቸው ውስጥ ሆነው የራሳቸው ኩባንያ $7 ቢሊዮን የቺፕ ፕሮጀክት ድጋፍ ማድረጉን ይፋ አድርገው ነበር። ብራያን ክርዛኒች የኢንቴል ዋና ስራ አስፈጻሚ ናቸው።
ለዚህ አመሰግናለሁ ክቡር ፕሬዚደንት።
ይሁን እንጂ መርሃ ግብሩን የሚደግፍ የመንግስት ገንዘብ አልነበረም። ሴሚ ኮንዳክተር ወይም በከፊል ኤሌክትሪክ አስተላላፊ የሆኑት የኤሌክትሮኒክስ እቃዎችን፣ ቺፕሶችን የሚያመርቱ ኩባንያዎችን መደጎብ በአንጻራዊነት መልኩ አዲስ ፖሊሲ ነው። እዚህ ላይ ነው ሁለቱ ፕሬዚዳንታዊ እጩዎች የሚለያዩት።
You know, in 2015, if you'd asked most Americans, if you'd asked the Obama
administration, they would have said no. አብዛኞቹ አሜሪካውያንም በጠይቋቸው የኮምፒውተር ቺፖች ፖሊሲ ያስፈልጋል ብለው ቢጠይቋቸው አይ ሁሉም ነገር ደና ነው ምን ያስጨንቃል ይሏቸዋል። ስለዚህ ይሄ የሆነው በቅርብ ጊዜ ነው። የትራምፕ አስተዳደር ለቻይና ያለንን አመለካከት ቀይሮታል። ቢሆንም አንዳንድ የጠቃሚ እቅዶችን ማከናወን የቻለው ይህ አስተዳደር ነው።
ትራምፕ በፕሬዝዳንትነት ዘመናቸው የቻይናን ስጋት ታሪፍን በመጠቀም ለየት ባለመልኩ ነው ይዘውት የነበረው።
ቻይና ለሀገራችን የሚሸጣቸው እቃዎችና ምርቶች ላይ $300 ቢሊዮን ግብር ቆርጠናል። እናም ቻይና ተቀረጥፈዋለች።
ከዚህ ገንዘብ 50 ቢሊዮን የሚሆነው ለከፍተኛ የቴክኖሎጂ እቃዎች ነበር ጥቅም ላይ የዋለው። የፕሬዝዳንታዊ እጩ ተወዳዳሪው ትራምፕ በቅርቡ ዘመቻቸው በቀጣይ ሊያደርጉት ስለሚችሉት ነገር እንዲህ ብለዋል።
በቻይና ተወዳጅ የሆነች ሀገርን የንግድ ሁኔታ ሰርዛለሁ።
ከተዋወቀበት ጊዜ አንስቶ የባይደን የቺፕስና የሳይንስ ድንጋጌ በጊዜ ሂደት የዩናይትድ ስቴትስ በከፊል ኤሌክትሮኒክ አስተላላፊ ምርቶች ድርሻን የሚያሳድጉ 83 መርሃ ግብሮችን አነቃቅቷል። ሉዊስ ዶናልድ ትራምፕ በድጋሚ ከተመረጡ የቺፕስና የሳይንስ ድንጋጌን ሁለተኛ ክፍል እና እነዚህን ጥረቶች ማስቀጠል ይኖርባቸዋል ይላሉ። ለካሮላይን ፐርሲቲ ዘገባ ኤደን ገረመው ከዋሽንግተን ዲሲ።
አብራችሁን ስላመሻችሁ በእጅጉ እናመሰግናለን። ሀብታሙ ስዩም በመስተንግዶ፣ ኤልያስ አስማረ በቅንብሩ አብረናችሁ ነበርን። መልካም ምሽት።